ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 17 2012 ዓ.ም ዝግጅታችን ጀመረ። በአብይ አህመድ ጃክ ማ ኢኒሼቲቭ የተገኙትና ትናንት ሙሉ በሙሉ አዲስ አበባ የገቡት የኮቪድ-19 መከላከያዎች ለአፍሪካ ሀገሮች እየተከፋፈሉ ነው።
ሌሎች ሀገሮች ጎረቤቶቻችንን ይመለከተናል ነው። የነሱ ጤና የኛም ጤና ነው ነው። የነሱ ሰላም የኛም ሰላም ነው። እነሱ ሰላም ሲሆኑ ነው እኛ ሰላም ምን ሆነው። ስለዚህ ለጎረቤቶቻችን ግድ ይለናል ነው። አፍሪካም ደግሞ እኛ የአፍሪካ መዲና እንደመሆናችን መጠን የአፍሪካ ትልቁ የሎጂስቲክስ ሰርቪስ ደግሞ ኢትዮጵያ አየር መንገድ እዚህ ኢትዮጵያ እንደመሆኑ መጠን ይመለከተናል ያገባናል። ስለዚህ እኛ ኢኒሼቲቭ መውሰድ አለብን።
ድጋፉን የሚያስተባብረው የኢትዮጵያ ብሔራዊ ኮሚቴ ሰብሳቢ ዶክተር ሹመቴ ግዛው ናቸው። ዘገባ ይዘናል በአብይ ርዕስ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉና ንጉሡ ታምሬ በቅንብሩ አብረውኛሉ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅት አምነስቲ በመላ ኢትዮጵያ ያሉት ዩኒቨርሲቲዎች በኮሮና ቫይረስ ምክንያት በሚዘጉበት በአሁኑ ወቅት መንግሥት በህዳር ወር ላይ የታገቱ 17 ዩኒቨርሲቲ ተማሪዎችን ለማስለቀቅ የወሰደው እርምጃ ካለ ግልጽ እንዲያደርግ ጠይቋል። ተማሪዎቹ የታገቱት ምዕራብ ኦሮሚያ ከሚገኘው ደምቢዶሎ ዩኒቨርሲቲ ሲወጡ መሆኑ የሚታወቅ ነው። አምነስቲ ትላንት ባወጣው መግለጫ የታገቱት ተማሪዎች ቤተሰቦችን ማነጋገሩን ገልጾ ስለ ልጆቻቸው ምንም አይነት መረጃ ስለሌላቸው በሐዘንና በተስፋ መቁረጥ ላይ ናቸው ሲል አስገንዝቧል። ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት 4 መድረሱ ታውቋል። ባለፈው መጋቢት 14 በኮሮና ቫይረስ የተያዙ 3 ሰዎች ማግኘቱን የኤርትራ የጤና ጥበቃ ሚኒስቴር አስታውቆ ነበር። ይህን ተከትሎም ሁሉም አይነት የአየር በረራዎች ለሁለት ሳምንታት እንደተቋረጡ የሀገሪቱ የጤና ሚኒስቴር አስታውቋል። ኤርትራ የሚገኘው የአሜሪካ ኤምባሲ ሰራተኞቹ ራሳቸውን ከኮሮና ቫይረስ እንዲጠብቁ መክሯል። ብርሃነ በርሀ ዝርዝር አለው።
3 ሴቶች በኤርትራ የሚኖሩ እንደሆኑ የገለጸው የኤርትራ ጤና ሚኒስቴር አብሯቸው የመጡ መንገደኞችና ከእነሱ ጋር ንክኪ ያደረጉ ሰዎች ሁሉም በቪላጁ ለይቶ ማቆያ ሆስፒታል መግባታቸውን አስታውቋል። ይህን ተከትሎም ሁሉም ከኤርትራ ወደ ሌላ ሀገር ይሁን ከሌላ ሀገር ወደ ኤርትራ የሚደረጉ የአየር በረራዎች ከትላንት ግማሽ ሌሊት ጀምሮ ለሁለት ሳምንታት መቋረጡን የኤርትራ ጤና ሚኒስቴር አሳውቋል። ባለፈው መጋቢት 14 የኤርትራ ጤና ሚኒስቴር የግድና አስፈላጊ ካልሆነ በስተቀር ሰዎች ከቦታ ወደ ቦታ የሚያደርጉትን እንቅስቃሴ እንዲያቋርጡ፣ የህዝብ መጓጓዣዎችንም ከመጠቀም እንዲቆጠቡ፣ ከ10 ሰዎች በላይ የሚያሳትፉ ክንዋኔዎችም እንዲቋረጡ፣ እንዲሁም ምዕመናን በቤታቸው እንዲሰግዱና እንዲጸልዩ መመሪያ ማውጣቱ ይታወሳል። ይህ በእንዲህ እንዳለ የኮሮና ቫይረስ በኤርትራ መታየቱን ተከትሎ በኤርትራ የሚገኘው የአሜሪካ ኤምባሲ ሰራተኞቹ እጆቻቸውን እንዲታጠቡና ከኮሮና ቫይረስ ራሳቸውን እንዲጠብቁ አሳስበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ዩናይትድ ስቴትስ ውስጥ እስከ ዛሬ ባለው ጊዜ 69 ሺህ የተረጋገጡ ቫይረሱ የያዛቸው ሰዎች እንዳሉ፣ የሞቱት ደግሞ ከ1 ሺህ በላይ መሆናቸውን የጆንስ ሆፕኪንስ ዩኒቨርሲቲ አሃዝ አመላክቷል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ኮሮና ቫይረስ ሊያስከትለው የሚችለውን ጉዳት ለመታደግ ሲል $2 ትሪሊዮን ለመመደብ ወስኗል። ሰዎችና የንግድ ተቋማት ሊደርስባቸው የሚችለውን የኢኮኖሚ ተግዳሮት ለመወጣት እንዲችሉ ይረዳል። የኮሮና ቫይረስ ወረርሽኝ በጤና ጥበቃ ስርዓት ላይ ሊያደርስ የሚችለውን ችግር ለመቋቋምም አስፈላጊ ነው። ይህ ውሳኔ ትላንት ያለፈው በሙሉ ድምፅ ነው። አሁን ደግሞ የተወካዮች ምክር ቤት ድምፅ እንዲሰጥበት ይላካል። ነገ አርብ ድምፅ ይሰጥበታል ተብሎ ይጠበቃል። የቻይና የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኮሮና ቫይረስን አስመልክቶ የተናገሩትን አውግዟል። ፖምፔዮ ኮቪድ-19ን ውሃን ቫይረስ ከማለታቸውም በላይ ቻይና ስለ ወረርሽኙ የተሳሳተ ወሬ ዘመቻ ስታካሄድ ቆይታለች ማለታቸው ተዘግቧል። ፓምፖዮ ትላንት ይህን ለጋዜጠኞች የተናገሩት ቡድን ሰባት ከሚባሉት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጋር በቪዲዮ ጉባኤ ያካሄዱ በነበረበት ጎን ነው። ፓምፖዮ አያይዘውም ቻይና ስለ ቫይረሱ ታካሂዳለች ያሉት የተሳሳተ መረጃን በመቃወም ተግባር ሀገሮች የተባበረ ድምፅ አላቸው ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ዛሬ በጂንግ ላይ መደበኛ ጋዜጣዊ ጉባኤ ባካሄዱበት ወቅት ፓምፖዮ ቫይረሱን ውህ ቻይናን ለማጠልሸትና የምታደርገውን ጥረት ለማሳነስ ነው ብለዋል። አቅጣጫን አስለውጦ ከኃላፊነት ግዴታ ለመሸሽም ነው ይህም እጅግ ከይስ የሆነ ዓላማ ያለው ነው ሲሉም አክለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ጨምሮ ፓምፖዮና ሌሎች የአስተዳደሩ አባላት ኮሮና ቫይረስን ውሃን ወይም ቻይና ቫይረስ ሲሉ ቆይተዋል። ትላንት በቡድኑ ጉባኤ ወቅት ዩናይትድ ስቴትስ ቡድኑ በሚያወጣው የጋራ መግለጫ ኮሮና ቫይረስ ውሃን ቫይረስ ተብሎ እንዲጠቀስ ብትገፋም ሌሎች የቡድን ሰባት አባላት እንደተቃወሙት ተዘግቧል። አውሮፓ በአሁኑ ወቅት በዓለም አቀፍ ደረጃ ወረርሽኝ የሆነው ኮቪድ-19 ማዕከል ሆናለች ተብሏል። እስካሁን ባለው ጊዜ ከ150 ሺህ በላይ የሚሆኑ ሰዎች በበሽታው ተይዘዋል። በብዙ ሰዎች የሚቆጠሩት ደግሞ ሕይወታቸውን አጥተዋል። በኮሮና ቫይረስ የሚያዙ ሰዎች ብዛት በመላ አህጉሪቱ እየጨመረ በሄደበት በአሁኑ ወቅት 27 አባል አገሮችን ያቀፈው የአውሮፓ ሕብረት ቫይረሱን በመከላከል ተግባር ተናቦ ይሰራልን የሚል ጥያቄ በታዛቢዎች ዘንድ እየተነሳ መሆኑ ተገልጿል። የጀርመን ቻንስለር አንጌላ ሜርከል በቅርቡ ባደረጉት ንግግር ኮሮና ቫይረሱ አውሮፓ ሳትዘጋጅበት ነው የደረሰባት ብለው ነበር። ቫይረሱ ገብቷል፣ ነገር ግን ክትባትም ሆነ ማስታገሻ የለም ማለታቸው ተዘግቧል። ሁኔታው በዚህ መልክ ከቀጠለም ከጠቅላላው ህዝብ ከ60-70% የሚሆነው በኮሮና ቫይረስ ሊያዝ እንደሚችል ጠበብ ተናግረዋል። አንጌላ መርከል ራሳቸው ቫይረሱ ከያዘው ሐኪም ጋር ቅርበት አድርገው ስለነበር ለጥንቃቄ ሲሉ ራሳቸውን አግልለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአሁኑ ወቅት ዓለማችንን የገጠማት የኮሮና ቫይረስ ወረርሽኝ ወደፊትም በተደጋጋሚ ሊመጣ ይችላል ሲሉ ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ አስጠነቀቁ። አስፈላጊው ጥንቃቄ ካልተደረገ ወረርሽኙ ካሁን በባሰ ደረጃ ተጠናክሮ ሊመጣ ይችላል ብለዋል። የአሜሪካ ድምፅ ዘጋቢ ጄፍ ኬስተር ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዋና ዲሬክተር ዶክተር አንቶኒ ፋውቺ ትናንትና ረቡዕ ማታ በዋይት ሀውስ ዕለታዊ የኮሮና ቫይረስ ወረርሽኝ ይዞታ ማብራሪያ ላይ ነው ማስጠንቀቂያውን ያሰሙት። ቫይረሱ በደቡብ አፍሪካ እንዲሁም በሌሎችም የክረምት ወቅት በሚጠበቅባቸው የደቡባዊው ክፍለ ዓለም አካባቢዎች እየተከሰተ መሆኑን አንስተዋል። የቫይረሱ ስርጭት በእነዚህ አካባቢዎች በብዛት ከታየ ወረርሽኙ ሊደጋግም እንደሚችል ጠንካራ ምልክት ስለሚሆን የሰሜን ብለዋል። ይሄም አሉ ዶክተር አንቶኒ ፋውቺ፣ ቫይረሱ ለሁለተኛ ጊዜ ሲመጣ መከላከያ ክትባቱን አዘጋጅቶ ለመጠበቅ መስራታችንን መቀጠል እንዳለብን በጥብቅ የሚያሳስበን ነው። የመከላከያ ክትባቱን ብቻ ሳይሆን በቫይረሱ ለሚጠቁ ህሙማን ሕክምና የሚውሉ ፍቱንና ለአደጋ የማያጋልጡ መድኃኒቶችን መስራትም አስፈላጊ መሆኑን ዶክተር አንቶኒ ፋውቺ አስምረውበታል።
በመጨረሻም ለሕክምና ስራ የሚያስፈልግ ከፕላስቲክ የሚሰራ እጅ ጓንቲን በማቅረብ ተግባር ከዓለም ትልቁ የሆነው የማሌዥያ ገበያ መንግስት ሀገሪቱን በከፊል በመዝጋቱ የጓንቲዎች እጥረት ሊኖር እንደሚችል አስጠንቅቋል። በኮሮና ቫይረስ ምክንያት ከፍተኛ ተፈላጊነት እንዳገኘ የሚታወቅ ነው። ማሌዥያ በዓለም ደረጃ ከሚፈለገው ከግማሽ በላይ የሚሆን ፕላስቲክ የእጅ ጓንቲ ታቀርባለች። ይሁንና ሀገሪቱ ከደቡብ ምስራቅ እስያ የበዙ የኮቪድ-19 በሽተኞች እንዳሏት ተረጋግጧል። 1796 ደርሷል። ይህን መሰረት በማድረግም የሀገሪቱ መንግስት ማሌዥያን በከፊል የመዝጋት እርምጃ ወስዷል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ 13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መጋቢት 17 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስን ስርጭት ለመመከት የኢትዮጵያ መንግስት በሚወስደው እርምጃ የስደተኞች መብቶች ለአደጋ እንዳይጋለጡ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አሳስቧል።
ድንበር ላይ ደርሰው እንደገና ወደ ፈሩት ነገር ወዳልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና አሳሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም ዩኒክሲያር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ ስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው ነገር ግን መግባታቸው እንዲቀጥሉ ለማሳሰብ ነው እንጂ እየገቡ አይደለም።
የዩኤንኤችሲአር የኢትዮጵያ ተጠሪ አቶ ክሱት ገብረ እግዚአብሔር ነው የሰማችሁት። የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ምላሽ ሰጥቷል። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአብይ አህመድ ጃክማ ኢኒሼቲቭ የተገኙትና ትናንት ሙሉ በሙሉ አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስና መሳሪያዎች ለአፍሪካ ሀገሮችም እየተከፋፈሉ ናቸው። በኢትዮጵያ ድጋፉን የሚያስተባብረው ብሔራዊ ኮሚቴ ሰብሳቢ የሆኑትን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛውን እስክንድር ፍሬው አነጋግሯቸዋል። ተከታዩን ዘገባ አጠናቅሯል።
ኢትዮጵያ የሌሎች አፍሪካ ሀገራትን ድርሻ በነጻ ካሉበት እያደረሰች መሆኑን ከሚያብራሩበት ይጀምራሉ ዶክተር ሹመቴ።
ፕራይም ሚኒስትር ዶክተር አብይ አህመድ ኢኒሼቲቭን ሲያነሳሱ ከጃክማ ጋር የተስማሙት አንዱ ምንድን ነው? ኢትዮጵያን አየር መንገድ እንደ አንድ ትልቅ የአህጉሩ አቅም የሎጂስቲክስ አቅም አድርገን እንጠቀማለን በሚል ስለሆነ ኃላፊነትም እሳቸው ስለወሰዱ የኢትዮጵያ አየር መንገድም ደግሞ ኃላፊነት በተሞላበት መንገድ በአግባቡ ዴሊቨር ማድረግ ስላለበት ፕሮግራም አውጥቶ እየተንቀሳቀሰ ነው ያለው። እንግዲህ እስከ 26 እስከ ትናንት ማለት ነው ድረስ 24 ሀገሮች ተረክበዋል ማለት ነው። ዛሬ እንግዲህ አሁን ጠዋት ጀምሮ ቀን እስከ ምሽት ድረስ እስከ እንግዲህ ነገ እስከሚሆን ድረስ ፕላን የተደረገው 10 ሀገሮች ያክል ይደርሳቸዋል ተብሎ ነው የታሰበው። ስለዚህ በዚሁ መሰረት ፕሮግራም ተይዞለት ስርጭቱን በጣም በፍጥነት እየተካሄደ ነው ያለው ማለት ነው።
ስለ ኢኒሼቲቭ ጠቅልል ያለ ነገር እንዴት ተጀመረ? እንግዲህ አዲስ አበባ ነው እየመጣ ያለው ነገር ግን ለብዙ ለሁሉም የአፍሪካ ሀገራት እየተከፋፈለ ነው። ጠቅላይ ሚኒስትሩ ከጃክማ ወይም ከአሊባባ ፋውንዴሽን ከአሊባባ ኩባንያ መስራች ጃክማ ጋር ባደረጉት ውይይት ነው የተጀመረው ተብሏል። ይሄ እንዴት ተጀመረ? አላማው አፍሪካን በሙሉ መድረስ ነው፣ ለኢትዮጵያ ብቻ አይደለም። የኢትዮጵያ ጠቅላይ ሚኒስትር ስለጀመሩት ብዬ ነው ጥያቄ ማነሳለሁ።
እንግዲህ ጠቅላይ ሚኒስትር ዶክተር አብይ ይህንን ነገር ሲጀምሩ ምናልባት እንግዲህ አመጣጡ በተለየ የበሽታው ስርጭት በዓለም አቀፍ ደረጃ ያለውን ስርጭትና አካሄድ አይተው ይመስለኛል። አይተው ወደ አፍሪካ ከገባ ያለን የጤና ሽፋን ይታወቃል፣ ያለን የቴክኖሎጂ አቅም ይታወቃል፣ ያለን የኢኮኖሚያችንና አጠቃላይ የፖለቲካ መስተጋብሩም ስለሚታወቅ አፍሪካ ከገባ ጉዳቱ ትልቅ ይሆናል የሚል እሳቤ ይዘው ነው እንግዲህ ከጃክማ ጋር ባላቸው ፐርሰናል ሪሌሽንሽፕ ጃክማ ከዚህ በፊት ከተወሰኑ ወራት በፊት እዚህ መጥቶ ጉብኝት አድርጎ የተለያዩ ስምምነቶችንም አድርጎ ለኢትዮጵያም ለአፍሪካም ጭምር ለሪጅኑ ሊተርፍ የሚችሉ ስራዎችን እንሰራለን ብሎ ነው ተመልሰው የሄደው እና እዛ ጋር ባላቸው ሪሌሽንሽፕ ዶክተር አብይ
ባላቸው ግን የግል ግንኙነት ጭምር
ነው። በእውነቱኛውን ነገር ለመናገር ወደዚህኛው እንምጣ ከተባለ ባላቸው የግል ቅርርብ ነው ዶክተር አብይ ካላቸው ግለሰቡ ጋር ካላቸው የግል ቅርርቦች ግን ምንድን ነው ዶክተር አብይ ለኢትዮጵያ ብቻ አምጥተን ኢትዮጵያን ብቻ ፕሮቴክት ማድረግ አንችልም ነው። ምክንያቱም ሌሎች ሀገሮች ጎረቤቶቻችንን ይመለከተናል ነው። የእነሱ ጤና የእኛም ጤና ነው። ከዚህ በፊት የሚሉት እንደነበረው የእነሱ ሰላም የእኛም ሰላም ነው። እነሱ ሰላም ሲሆኑ ነው እኛ ሰላም ምን ሆነው። ስለዚህ ለጎረቤቶቻችን ግድ ይለናል ነው። አፍሪካም ደግሞ እኛ የአፍሪካ መዲና እንደመሆናችን መጠን የአፍሪካ ትልቁ የሎጂስቲክስ ሰርቪስ ደግሞ ኢትዮጵያ አየር መንገድ እዚህ ኢትዮጵያ እንደመሆኑ መጠን ይመለከተናል ያገባናል ስለዚህ እኛ ኢኒሼቲቭ መውሰድ አለብን በሚል በእነዚህ ምክንያቶች ነው እንግዲህ ዋናው ኢኒሼቲቭን የጀመሩት ጃክማ ጋራም ከተነጋገሩ በኋላ የተገኘው ምላሽ በጣም ፖዚቲቭ ነው ከዛ በኋላ እንግዲህ እዛ ጃክማም ሐላፊነት ወስደው ቲም በዛኛው ሳይድ አቋቋሙ እዚህም ደግሞ እኛ ናሽናል ኮርዲኔቲንግ ቲም ተቋቋመ
በብሔራዊ አስተባባሪ ኮሚቴ እርሶ የሚመሩት ተቋቋመ
አዎ ብሔራዊ አስተባባሪ ኮሚቴ ተቋቋመ ያን ኮሚቴ ነኝ የሚመራው ሌሎች ደግሞ በተለያየ ፕሮፌሽን በተለያየ ዘርፍ የሚያገለግሉ ሌሎች ደግሞ ሰብ ቲሞችም አሉ በዚህ መሰረት እንግዲህ ስራው ተከናወነ ማለት ነው
ዶክተር ሹመቴ እንግዲህ አብዛኛዎቹ የመጡት ከመጡት ስርሶም እንዳብራሩልኝ ከሚጠቀሱት መካከል አብዛኛዎቹ እንኳን ባይባል የመመርመሪያ መሳሪያዎች ናቸው ይሄ ከጠቅላይ ሚኒስትሩ የመነጨ ነው መመርመር ነው ዋናው ይሄን ለመከላከል መፍትሄ የሚሆነው ወይም ቅድሚያ ከሚሰጣቸው ተግባራት አንዱ ብዙ መመርመር ነው ከሚል የመነጨ ነው
አይደለም ብዙዎቹ ቃዎች የፊት መሸፈኛ ናቸው የማስክ ነው 60 ሚሊዮን የሚያክለው ማስክ ነው መመርመሪያ መሳሪያዎች እንግዲህ አንዱን በተደጋጋሚ ልንጠቀምባቸው እንችላለን ማስክ ግን ሞር ኦፍ ፐርሰናል ነው በግል የምንጠቀምበት ስለሆነ በግል ሰዎች የሚጠቀሙበት ስለሆነ ያንን በጣም በብዙ ማምጣቱ አስፈላጊ ስለሆነ ነው ነገር ግን በአጠቃላይ እቃዎቹ ምን አይነት እቃዎች ይሆኑ በምን አይነት ብዛት ይሆኑ በመጀመሪያ ዙር ምን አይነት እቃ ለአፍሪካ ሀገሮች ለምን አይነት እቃዎቹ ምን አይነት አፍሪካ ቃዎች ለአፍሪካ ሀገሮች ቢደርሱ ምን አይነት ጥቅም ያመጣሉ እንዴት መከላከል እንችላለን የሚለው ከተሞክሮ ነው እና ቻይና ያለፈችበት መንገድ አለ ቻይና ያንን መንገድ አልፋ ተቆጣጥራ ኦሬዲ አሁን ለሌሎች ሀገሮች ዳታ እየሰጠችበት ያለችበት ደረጃ ነው ያለውና እነዛን ተሞክሮዎች በመውሰድ የአፍሪካን ነባራዊ ሁኔታ ደግሞ በማየትና በማጥናት ታሳቢ ተደርጎ ነው ቃዎቹ በዚህ ልክ ይምጡና በመጀመሪያ ዙር የሚገቡት ቃዎች በዚህ እነዚህ አይነት ቃዎች ይምጡ ከዛ በኋላ ደግሞ እንደየሀገራቱ ነባራዊ ሁኔታ እንደያ ይመጣሉ የሚል ነው ባይዘው እዚህ ጋር ማይቆምም አሁን ካለው አጠቃላይ ፍላጎትና አጠቃላይ ካለው ዝግጅት ጋር ተያይዞ ሲያዩት በፍጥነት መጣ በፍጥነት እየተከፋፈለ ሄደ ስለዚህ አፍሪካን በዚህ መልክ ማዳረስ ከተቻለ መቀጠል አለብንና አፍሪካን ሬስኪው ማድረግ አለብን ፕሮቴክት ማድረግ አለብን የሚል ዝግጅቱና ፍላጎቱ አሁንም ከዛኛው ሳይድ አለ ስለዚህ እነዚህ ቃዎች አሁን መጡ እንጂ ተጨማሪ ቃዎች ይመጣሉ ተብሎ ይታሰባል በዛ መልክ እየተዘጋጁ ያሉ እንዳሉ መረጃዋል
ዶክተር ሹመቴ ግዛው የመረጃ መረብ ደህንነት ኤጀንሲ ዋና ዳይሬክተር እንደዚሁም ኢትዮጵያ ውስጥ አሁን ጃክማና አሊባባ ፋውንዴሽን እየመጣ ያለው ድጋፍ የሚያስተባብረው ብሔራዊ ኮሚቴ ሊቀመንበር ወይም ሰብሳቢ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች
እኔም በጣም አመሰግናለሁ እስክንድር
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት ክብራትና ክብራን የሰማችሁት የዕለቱን አብን ለዘገባው የትንታኔው መጽሔት ይቀጥላል የኮሮና ቫይረስ መዛመት በፈጠረው ስጋት ሳቢያ የኢትዮጵያ መንግስት ሰዎች በብዛት በሚሰበሰቡባቸው እንቅስቃሴዎች ላይ እገዳ ቢጥልም አንዳንድ የሃይማኖት መሪዎች አሁንም ቁጥሩ የበዛ ሰው የሚሳተፍባቸውን ሃይማኖታዊ ገቢሮች ስጋት ያሳደረባቸው መሆኑን የጤና ጉዳይ አዋቂዎች እየተናገሩ ናቸው። ሳይመን ማርክስ ከአዲስ አበባ ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
ያገባደድን ባለነው ሳምንት መጀመሪያ ነው ኢትዮጵያ መንግስት የቫይረሱን የጥርፊያ መዛመት ለመግታት በታለመ ጥረት በርካታ ሰዎች በሚሰባሰቡባቸው ማናቸው መንግስቃሴዎች ላይ የተጣለው ንገዳ እንዲያስፈጽሙ ለጸጥታ ሰራተኞች ትዛዝ ያስተላልፈው። ኢትዮጵያ እስካሁን ይፋ በተደረጉ መረጃዎች ለቫይረሱ የተጋለጡ 12 ሰዎች መኖራቸውን ስታረጋግጥ በህመሙ ሳቢያ ለህልፈት የተዳረገ ሰው ግን እስካሁን የለም። የባለስልጣናቱም ጥረት ይዝቅተኛ ቁጥር ያለው ስርጭት እንዳይጨምር ለማድረግ ነው። ይሁን እንጂ አንዳንድ የሃይማኖት ቡድኖች የወትሮ አገልግሎታቸውን መስጠት በመቀጠላቸውና ሁኔታው ስጋት ያሳደረባቸው የሃይማኖት መሪዎች እንደሚሉትም ወረርሽኙ ሊያስከትል የሚችለውን የበረታ ፈተና በቅጡ ባለመረዳትና የጉዳዩን አሳሳቢነትም በወጉ ባለመያዝ ቁጥሩ የበዛ ሰው መዛዝ ማስፈጸም ቀላል አልሆነም። መምህር ዳንኤል ሰይፈ ሚካኤል ፈለቀ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሃን ዲሬክተር ናቸው። ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡ ቃል ሆን ተብሎ ህግን የመተላለፍ ፍላጎት ያመጣው ግን አይደለም ይላሉ።
Basically it's a lack of understanding. It is not a kind of resisting the regulations.
ይህ በመሰረቱ ያለማወቅ ያመጣው እንጂ ደንቦችን ለመተላለፍ ተብሎ ዝቅተኛ መሆን ያስከተለው ችግር ነው። አንዳንድ ሰዎች የችግሩን ከባድነት ወይም አሳሳቢነት አልተረዱትም። ለዚህ ነው አንዳንድ መዛነፍ እያየን ያለነው። ሆኖም የአስተዳደር መዋቅሮቻችንንም ሆነ ህዝቡን የምንደርስባቸውን የብዙሃን መገናኛዎችን ተጠቅመን የደንቦቹን ተፈጻሚነት ስለምንከታተል ፈጥኖ ይስተካከላል ብለን እናምናለን።
መምህር ዳንኤል አክለውም በኢትዮጵያ ብዙዎች አሁንም ከማህበራዊ መገናኛዎች በሚያገኙቸው የውዥንብርና የሐሰት መረጃዎች እየተወናበ
people have different information, so now we are trying to
በማህበራዊ መገናኛ ብዙሃን የሚሰራጩ የተዛቡ መረጃዎች አሉ። ሰዎች የተዛቡ አለያም መሰረት የሌላቸው የተለያዩ መረጃዎች ስለሚደርሷቸው በእኛ በኩል ሁለት ነገሮችን ለማሳካት ጥረት ይዘናል። አንዱ ትክክለኛ መረጃ እንዲደርሳቸው ማድረግ ሲሆን፣ ሁለተኛው ደግሞ ህዝቡን ከተሳሳቱ መረጃዎች ተጽዕኖ ማላቀቅ ነው። መሰረት የለሽና ሐላፊነት የጎደለው መረጃ እንደ ልብ እየተሰራጨ ነው።
በመላው ሀገሪቱ የሚገኙ የሃይማኖት መሪዎች፣ አብያተ ክርስቲያናትና መስጊዶች የሰዎች ህይወት ለአደጋ ሳይጋለጥ ማምለክ የሚቻልበት መንገድ አስመልክቶ መመሪያዎችን አውጥተዋል። ሶሻል ዲስታንሲንግ የሚል ስያሜ የተሰጠውና ሰዎች አንድ ቦታ በሚሆኑበት ጊዜ እንዳይቀራረቡ በመሐከላቸውም ርቀት እንዲኖር የሚጠይቀውን ዘዴ በኢትዮጵያም ተግባር ላይ ለመዋል በታሰበ መላ በሁለት ሰዎች መሐከል የአንድ ሜትር ተኩል ርቀት እንዲኖር የሚለው የእምነት ቤቶቹ ካሳለፏቸው ውሳኔዎች ውስጥ አንዱ ነው።
ቸርች ሰርቪስ አር ስቲል ኮንቲኒዩንግ with a very few number of people we have created awareness and then there are ushers
የቤተ ክርስቲያን አገልግሎት ጥቂት ሰዎች ብቻ በሚሳተፉበት መሰጠት ቀጥሏል። ስለ ጉዳዩ ያላቸው እውቀት እንዲያድግ አድርገናል። ወደ ቤተ ክርስቲያን የሚመጡ ሰዎችን የሚያስተናግዱና የሚያስረዱ አስተባባሪዎችም በተለያዩ አካባቢዎች ተመድበዋል። ከዚህ ቀደም 6 ሰው ይቀመጥበት በነበረ አግዳሚ ላይ አሁን የሚቀመጠው 2 ሰው ብቻ ነው።
አባት ሾመ ፍቅሬ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ዋና ጸሐፊ ቃል አቀባይ ናቸው። ይሁን እንጂ ሰዎች እነኚህን ያሰራር ደንቦች የመተላለፋቸው ጉዳይ ያሳስበኛል ይላሉ።
People are still feel that nothing is happening and that worries us, that scares us because the awareness which is given
ሰዎች ምንም አልተፈጠረም በሚል ስሜት የሚያሳዩት መዘናጋትና ቸልተኛነት ያሳስበናል፣ ያስጨንቀናል። መንግስት የማሳወቂያ መልእክቶችን፣ መረጃዎችን በቴሌቪዥን፣ በራዲዮ፣ በስልክና በፌስቡክ ጭምር ቢያስተላልፍም ሰው የኮሮና ቫይረስ ወረርሽኝ ምን ያህል አደገኛና አሳሳቢ እንደሆነ ግን ልብ ያለው አይመስልም። አንዳንዱ የኮሮና ቫይረስ ወረርሽኝ መኖሩን ራሱን ከናካቴው የረሳ አለያም ቸል ማለት የመረጠ ይመስላል።
የዚህን መሰሉ አደጋዎች ወይም ለአደጋ አጋላጭ ሁኔታዎች መኖራቸው የተገነዘበው የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በበኩሉ መንግስታት የትላልቅ ስብሰባዎችን እገዳ እንዴት ተፈጻሚ እያደረጉ መሆናቸውን ይከታተላል። ሰዎች እነኚህን የጥንቃቄ ደንቦች በአግባቡ ተግባር ላይ ቢያውሉ የአህጉሪቱ የኮሮና ቫይረስ ወረርሽኝ ይዞታ ዝቅ ያለ አሃዙን ይዞ በቀጠለ ወይም በቆየ ነበር ሲል ድርጅቱ ጨምሮ ገልጿል።
አመሰግናለሁ አሉላ። ዝግጅታችን ይቀጥላል። በኢትዮጵያ የተለያዩ ክልሎች ሰራተኞች ከቤታቸው እንዲሰሩ መመሪያዎች እየተላለፉ ነው። ከአማራ ክልል ማዕከል ከባህር ዳር አስቴር ምስጋናው ተከታዩን አጠናቅራለች።
የኮሮና ቫይረስን ስርጭት ለመከላከልና ለመቆጣጠር በአማራ ክልል በመክትል ርዕሰ መስተዳደሩ የሚመራ ራስን የቻለ ግብረ ኃይልና ኮማንድ ፖስት ተቋቁሞ በየቀኑ የተለያዩ ውሳኔዎችን እያስተላለፈ ይገኛል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ትላንት እንደገለጸው ለወረርሽኙ ተጋላጭ ሆናሉ ያላቸውን የመንግስት ሰራተኞች ላልተወሰነ ጊዜ በቤታቸው እንዲቆዩ መወሰኑን ነው ዋና ዳይሬክተሩ አቶ ጌትነት ይርሳው የተናገሩት።
መጋቢት 16 2012 ዓመተ ምህረት ጀምሮ ተጋላጭነት ለመቀነስ ነፍሰ ጡርና የሚያጠቡ እናቶች፣ ሁለተኛ የጡረታ ማውጫ ጊዜያቸው የደረሱ ሰራተኞች፣ ሶስተኛ አንገብጋቢና አስቸኳይ ስራ የሌለባቸው የስራ ክፍል ሰራተኞች፣ አራተኛ የቆየና በሐኪም ማስረጃ የተደገፈ የጤና እክል ያለባቸው ሰራተኞች የተለየ ተለዋጭ ማብራሪያ እስኪሰጥ ድረስ በቤታቸው ሆነው ስራቸው እንዲከውኑ አማራ ብሔራዊ ክልላዊ መንግስት ወስኗል።
በአንጻሩ ከክልል እስከ ቀበሌ ድረስ ያሉ የጸጥታ አካላት፣ የጤና ባለሙያዎችና የስራ ኃላፊዎች ከመቼውም ጊዜ በላይ ህዝባዊ ኃላፊነታቸውን እንዲወጡም አሳስቧል። እንደ መብራት ኃይል፣ ውሃ ፍሳሽና ትራንስፖርት አገልግሎት የሚሰሩ ሰራተኞችን ውሳኔው አይመለከትም ብለዋል። ከቀናት በፊት ፌዴራል መንግስቱ ተመሳሳይ ውሳኔ ማሳለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የኦሮሚያን እርምጃ አስመልክቶ ፀሐይ ዳምጠው ከአዲስ አበባ።
የኦሮሚያ ክልላዊ መንግስት የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎች ማስተላለፉን የገለጹት የኦሮሚያ ፓብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ዶክተር ብቅላ ሁሪሳ ከክልል ጀምሮ እስከ ቀበሌ ድረስ ግብረ ኃይል ተቋቁሞ ሰፊ እንቅስቃሴ እያደረጉ መሆናቸውን አስታውቋል። የክልሉ መንግስት የቆየና በሐኪም ማስረጃ የተደገፈ የጤና እክል ያላቸው ሰራተኞች፣ ነፍሰ ጡርና የሚያጠቡ እናቶች እንዲሁም የጡረታ መውጫ ጊዜያቸው የደረሰ ሰራተኞች እረፍት እንዲወጡ የወሰነ መሆኑንና የመንግስት ስራ በማይበድል ሁኔታ የአመት ፍቃድ ወስደው እረፍት እንዲወጡ መፈቀዱን ኃላፊው ገልጿል።
የመንግስት ሰራተኞቻችን ትራንስፖርት ሁኔታ፣ በቢሮ ውስጥ በአቀማመጥ ሁኔታ እና በአገልግሎት አሰጣጥ ቦታዎች በሚፈጠር ጥግግት እና መተፋፈግ የተነሳ ይሄ ቫይረስ በቀላሉ ሊዛመት የሚችል እና ከሰራተኞቻችንም አልፎ ለልጆቻቸው፣ ለቤተሰቡም፣ ለማህበረሰቡም ሊተርፍ የሚችል በመሆኑ መንግስት የመንግስት ሰራተኛውን ሁኔታ በተመለከተ እረፍት እንዲወጡ የሚያደርግ ውሳኔ አሳልፏል።
ዶክተር ብቅላ አክለውም የጸጥታ አካላት፣ የጤና ባለሙያዎች፣ ከክልል እስከ ቀበሌ ያሉ የመንግስት ስራ ኃላፊዎች አሁን ያጋጠመው ችግር እስኪወገድ ድረስ ስራቸውን በከፍተኛ ኃላፊነት እንዲወጡና ለራሳቸው ተገቢ ጥንቃቄ እንዲያደርጉ አሳስበዋል። እንደየቢሮው ነባራዊ ሁኔታ ከመንግስት ሰራተኞች ግማሽ የሚሆኑት ፍቃድ ሞልተው ቤታቸው እንዲሆኑ እንደሚደረግና መደበኛ ስራቸውን ከቢሮ ወይም ከወትሮ የስራ ቦታቸው የሚያከናውኑ ሰራተኞች ለቫይረሱ እንዳይጋለጡ ተገቢ ክትትልና ጥንቃቄ እንደሚደረግላቸውም ገልጿል። ሰራተኞቹ የሚሞሉት የአመት ፍቃድ በኮሮና ቫይረስ ወረርሽኝ ምክንያት በልዩ ሁኔታ የተመቻቸ መሆኑንና ከፍቃድ ላይ የሚቆረጥ እንዳልሆነ ዶክተር ብቅላ ሁሪሳ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ መቀሌ እንሸጋገር። እዚያ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ሙሉጌታ አጽባ ተከታትሏል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የክልሉ መንግስት ውሳኔው ያሳለፈው በክልሉ ህገ መንግስት በተሰጠው ስልጣን ነው ብለዋል። ዶክተር ደብረጽዮን እንደተናገሩት አዋጁ ለሁለት ሳምንታት ማወጅ ያስፈለገው በዋናነት በክልሉ የቫይረሱ ወረርሽኝ መኖሩ ወይም አለመኖሩን ለማወቅ ነው ብለዋል።
ተጀመሩ ስራሕትል ወይም ናይ ኮሮና ቫይረስ መፈተ
የኮሮና ቫይረስ ወረርሽኝ የመከላከል የተጀመሩ ስራዎች አሉ። አሁን በዚህ ሁለት ሳምንታት አንዱን ነገር ይለያል። ትግራይ ውስጥ ህመሙ ካለ እናውቃለን፣ ከሌለም እናውቃለን። ሁለት ሳምንት ነው የሚያስፈልገን። ሁለት ሳምንት የመመከት ጊዜ ነው እያወጅን ያለ ነው። ከዛ በኋላ የሚያስፈልገን ከሆነ እናየዋለን። ትግራዊ ብቻ ሳይሆን ከሌላ ብሔር የውጭ ዜጋ ኤርትራውያንም በክልሉ የሚኖሩ ያለበት ሁኔታ ለማወቅ ያግዘናል ነው ያሉት። ትምህርት ቤቶች ለሚቀጥሉ ሁለት ሳምንታት ተዘግተው እንዲቆዩ ይደረጋል ያሉ ዶክተር ደብረጽዮን የመንግስት መስሪያ ቤቶች አስቸኳይ ስራ ከሌላቸው እንዲዘጉም፣ በቤት ውስጥ መሰራት የሚችሉ በቤት ውስጥ እንዲሰሩ፣ በመስሪያ ቤት የግድ መሰራት ያለ ባቸው ደግሞ በጥንቃቄ እንዲፈጸሙ ተወስኗል ብለዋል። ነፍሰ ጡርና የሚያጠቡ እናቶች፣ እድሜያቸው ለጡረታ የተቃረቡና ለረዥም ጊዜ የቆየ የጤና እክል ያለባቸው የመንግስት ሰራተኞች በቤታቸው ሆነው እንዲሰሩ መወሰኑም አስታውቋል።
ካብ ከተማ ናብ ከተማ ምንቅስቃስ ይፍቀድ ካብ ድሕሪ ፅሓ ጀሚሩ ካብ ገጠር ናብ ከተማ
ከነገ ወዲያ ከመጋቢት 19 ጀምሮ ከከተማ ወደ ከተማ መንቀሳቀስ አይፈቀድም። ከገጠር ወደ ከተማ፣ ከከተማ ወደ ገጠር፣ ከገጠር ወደ ገጠርም አይፈቀድም። ስለዚህ በያለንበት አካባቢ ነው የምንቆየው። የመኪና እንቅስቃሴ ክልክል ነው። የጸጥታና የጤና ሰዎች መንቀሳቀስ ይችላሉ። እንዲሁም የአስተዳደር የተወሰነ አካልም ይንቀሳቀሳል ብለዋል። መሰረታዊ ሸቀጦች ለማመላለስ ፍቃድ በመያዝ ማጓጓዝ ይቻላል ተብለዋል። ከሌላ አካባቢ ወደ ክልሉ የሚገቡ ተጓዦች ወደ ትግራይ እንደገቡ በገቡ በገቡበት በመጀመሪያ ከተማ አዋጁ እስኪነሳ መቆየት አለባቸው ብለዋል ምክትል ርዕሰ መስተዳድሩ። በክልሉ የሚካሄዱ ማናቸውም ስብሰባዎች መታገዳቸውም የገለጹ ሲሆን የመዝናኛ ስፍራዎች፣ ጫት ቤቶች፣ የምሽት መዝናኛ ክለቦች እንዲዘጉም ተወስኗል ብለዋል። ህዝብ በብዛት የሚሰበሰብባቸው ሳምንታዊ የገበያ ቀናት እንዲታገዱ፣ ማህበራዊ ግንኙነቶች የሚከናወንባቸው እንደ ሰርግ፣ ተስካርና መሰል ክንውኖች እንዲሁም በክልሉ የሚደረጉ ስፖርታዊ ክንውኖች ተከልክለዋል ብለዋል ዶክተር ደብረጽዮን። የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ እርምጃ እንደሚወሰድም ዶክተር ደብረጽዮን አብራርተዋል። ከንግድ ጋር በተያያዘ የሸቀጦች ዋጋ የሚጨምር የሚደብቅ ይህ ከባድ ወንጀል ነው። በዚህ ኮሮና ቫይረስ በመመከትና በውጊያ ላይ ነን እያልን ባለንበት ጊዜ ለመጠቀም የሚያስብ ካለ ለራሱ ወደ አደጋ እያስገባ ነው ያለው። ከባድ ቅጣት ነው ያለው። እዚህ ላይ ተባብረንም መስራት አለብን። አሁን አንዳንድ ነው ያሉት። ለሁለት ሳምንታት የሚቆየው ይህ አዋጅ በክልሉ የሚገኙ የፌዴራል ተቋማትም የሚተገብሩት ይሆናል ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም።
አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ዌብሳይታችን amharic.voanews.com ላይ እንገኛለን። ዘገባዎቻችንን በሙሉ መላችሁ ከፌስቡክ ላይቭ እንዲሁም ከፌስቡክ እንዲሁም ከዌብሳይታችን በሌሎችም የማህበራዊ መገናኛ ገጾቻችን ላይ ታገኙናላችሁ። @voaamharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶች 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የምናስተላልፍላችሁን ጋቢና የሚል ፕሮግራማችንን እንድትከታተሉም ግብዣችን ነው። በቅንብሩ ብርሃን ኃይሉና ንጉሡ ታምሬ አብረውኝ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው አዳነች ፍስሐዬ። እኔም እያስተናገድኳችሁ ያለሁት ሶሎሞን አባተነን። አብራችሁ እንድትቆዩ ግብዣችን ነው። ወደ ተከታዩ የምሽቱ ቅንብር እናልፋለን። ደሴ ኮሮና ቫይረስ ኢትዮጵያ ውስጥ ተከሰተ ከተባለ ወዲህ ስጋትና ተጠራጣሪነት እየተስተዋለ ነው፣ የኑሮ ውድነቱም አሻቅቧል ይላል መስፍን አራጌ። ወደ ዘገባው እንለፍ።
ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱን ተከትሎ ኑሮና አኗኗር እየተለወጠ መምጣቱን የሚናገሩ በርካቶች ናቸው። ደሴ ከተማ የሚገኙ ጥቂት ምግብ ቤቶችን በወፍ በረር ለመቃኘት ሞክሬ ነበር። ለወትሮ መቀመጫ ጠፍቶ የተቀመጠው እስኪነሳ ቆሞ የሚጠባበቀው እልፍ የነበረበት ቤት ደንበኛ ናፍቆታል። የሚስተናገዱ ጥቂት ሰዎች ቢኖሩ እንኳ ጥግና ብቸኝነትን የመረጡ ይመስላሉ። በንግዱ የተሰማሩ ሰዎች እንደሚሉት የቫይረሱ መከሰት ሰውን ተጠራጣሪና ለስጋት አዳሪ አድርጎታል። ክስተቱ በምግብ ቤት አገልግሎት ለተሰማሩ ሰዎች ተጽዕኖ አሳድሯል።
በጣም በከፍተኛ ሁኔታ ይታያል። አሁን ይሄ ከነበሩ ሰራተኞች ግማሽ በግማሽ ቀንሻለሁ። ስራ የሚባል ነገር የለም። 75% ቀንሷል ማለት ይቻላል። ንግዱ ሙሉ በሙሉ ሙቷል ማለት ይቻላል።
እዚህ ቤት በተለያዩ ጊዜያት አውቀዋለሁኝና ማህበራዊ ሂደቶች የሚከናወኑበት ነበር። በአብዛኛው የቀዘቀዘ ይመስላልና ይህም የዚያ ውጤት ነው ማለት እንችላለን።
በትክክል ቀን ከስራ በኋላ ጨርሰው ማታ ላይ መጥተው የሚዝናኑበት የሚያርፉበት ሽምግልናም ካለ እርቅም ካለ ጓደኝነት መሰባሰቢያቸውን ዴሲፊን ኳስም ካለ መሰባሰቢያቸው ቦታ ነበር። ግን አሁን እነዛ ነገሮች የሉም።
እንደ በቀን እስከ ስንት ትሰራ ነበር?
ያ 200 ሰው 300 ሰው እናስተናግር ነበር። አሁን ግን እነዛ ነገሮች ባዶ ናቸው። ምንም ነገር የለም።
መገናኛ ብዙሀንና ማህበራዊ ድረገጾች በህዝቡ ዘንድ ለሚስተዋሉ አዲስ ባህሪዎች በጎም ሆነ አሉታዊ ተጽዕኖ ማሳደራቸውን ስማቸው እንዲገለጽ ያልፈለጉ የከተማዋ ነዋሪ ጠቅሰዋል።
ሰው በሚፈጠሩ ጥግግት ወይም ደግሞ በሚዲያ በሚነገሩ ማስታወቂያዎች ምክንያት በዛ ተጽዕኖ ሶሻል ባህሪያችንን በተወሰነ ደረጃ ተጽዕኖ አድርጎበታል።
በአሻጋሪ ሲነገርለት የቆየው ኮሮና ቫይረስ ሀገር ውስጥ መግባቱን ተከትሎ ነባር ከተመኛ አገልግሎቶች ሳይቀሩ መታወካቸውን የከተማዋ ነዋሪ ተስፋዬ አሊ ታዝቤያለሁ ይላሉ።
እኔ የምኖርበት አካባቢ መናኸሪያ ነው። እዛ አካባቢ የማየውና የምታዘበው ነገር አልጋ ኢቨን የሚይዙ ሰዎች ቁጥር ቀንሷል። ከዛም አልፎ በምግብ ደረጃ ሆቴል ውስጥ የሚጠቀሙ ሰዎችም ቁጥር እንደዚሁ አንሷል። በዚህ የሚተዳደሩ ሰዎች ያው ኢኮኖሚካሊ እየተጎዱ ነው ያለ የሚመስለኝ።
የተወሰነው የማህበረሰብ ክፍል ደግሞ በጣም በመፍራት በቃ ለፍጆታ የሚያስፈልጓቸው ነገሮች በሙሉ እየሸማመቱ ቤታቸውን ዘግቶ እስከ መቀመጥ ትምህርት ቤት ከመዘጋቱን በፊት ልጆቻቸውን ከትምህርት ቤት የማስቀረትና ከሌላው ማህበረሰብ ጋር ያለ መገናኘት እነሱን የማግለል ራሳቸውንም ልጆቻቸውንም የማየት አጋጣሚ ተፈጥሮልኛል።
በተቀራኒ መልኩ ደግሞ ከጥንቃቄ ተራራቁ ራሳቸውንና አካባቢያቸውን ልዩ አድርገው በመቁጠር መከላከሉን በለዘብተኝነት የሚመለከቱ አልጠፉም።
እኔ ጋር ባለው የስራ ባህሪ ደግሞ የፋርማሲ ባለሙያ ነኝ። ብዙ የምመለከታቸው ሰዎች ሶሻል ዲስታንስ ተብሎ ለታወጀው ነገር የመራራቅ ነገር ብዙም ትኩረት ያለማድረግ ያን ነገር የመርሳት ወይም ደግሞ ለጉዳዩ ትኩረት ያለመስጠት ነገሮችን ተመልክቻለሁ።
ሁለቱም ጫፎች እንደ ስነ ልቦና ባለሙያዎች እይታ በልካቸው ሊያዙ ይገባቸዋል። አብዝቶ በመፍራትና በመጨነቅ ራስን ለስነ ልቦና ጉዳት መዳረግ አሊያም በቸልተኝነት ለቫይረሱ መጋለጥ ዋጋ ሊያስከፍሉ ይችላሉ። በጎንደር ዩኒቨርሲቲ የስነ ልቦና መምህር ዶክተር ያሲን መሐመድ፣
አሁን ሰው ምንድነው ቃሪያ እንበላለን በርበሬ እንበላለን ምናምን የሚል ሀሳብ ስላለው በዛ እንድናለን አይነት ነገር ራሽናላይዝ አምጥቶ እየተዘናጉ ያሉት አሁን እንደምናየው። መዘናጋት ባህሪያችን ነው፣ ግን እሱ የመጣው ከሳቢያችን ነው። ስለ ቫይረሱ ባህሪ በደንብ እያወቅ ስትል ማንንም የሚለይ አይደለም። ወጣቶችን አይዝም የሚልም ሰምቻለሁ፣ ግን እንደዛ አይደለም። አሁን WHO የሚያወጣው መረጃ እንደሚያሳየው
የዓለም ጤና ድርጅት
የዓለም ጤና ድርጅት እንደሚነግረን ምንድነው ሁሉንም የህብረተሰብ አካል እየነካ ያለብሽ። ስለዚህ አሁን ምንድነው መዘናጋችን ምን ያመጣል በምትልበት ሰዓት ህይወታችንን የሚያሳጣ አልሞትን ቢያንስ ጤናችንን ያሳጠናል። ታመንም የምንዘናጋ ከሆነ ህይወታችንን የሚያሳጣል። በዙሪያችን ያሉ ሰዎችን የምንበክላለን። ገብተዋል። አንዳንድ በሽታ የኔ በሽታ ብቻ ይሆናል። ምሳሌ እኔ ስኳር ቢይዘኝ ስኳሩ የኔ በሽታ። እንደዚህ አይነት ተላላፊ በሽታዎች ግን ጤናችንን መጉዳታቸው ብቻ ሳይሆን አካባቢያችን ምን እንጎዳለን፣ የምንወዳቸውን ሰዎች ምን እንጎዳለን። አሁን እኮ እየተባለ ያለው ነገር ተጠንቀቁ ተጠንቀቁ፣ ደግሞ እጃችሁን ታጠቡ ነው። እጅህን መታጠብ ስትችል ለምን እጅህን አትታጠብ? ቀላል ነገር ነው አድርጉ እየተባለ ያለው አትጨባበጡ ነው የተባለ። በተቃራኒ ደግሞ አንዳንዱ ሰው ጋር ያለው ነገር ምንድን ነው? ስሜታዊ መሆን መረበሽ። አንድ ሰው ስሜታዊነቱ በጣም ሲጨምር ምክንያታዊነቱ በጣም ነው የሚወርደው። ምሳሌ ልስጥህ። አንዳንዱ ሰው ፈረንጅ ባየ ቁጥር ፈረንጅ ሁሉ ኮሮና የያዘው ይመስለዋል። ይሄ አሁን ምክንያታዊ አለመሆን ላይክ የሆነ ጊዜ ኤች አይ ቪ እንደመጣ ቀጭን ሰው ባየህ ቁጥር ይዞታል ብሎ ኮንክሉድ እንደማድረግ ማለት። ስለዚህ መረበሹም አይመከርም። ለምን መሰለህ? መረበሽ ስሜታዊነት ስሜታዊነታችን በጣም እየጨመረ ሲሄድ ማስተዋላችን እየቀነሰ ይሄዳል። ስለዚህ መጠንቀቁ ነው። እጅህም መታጠብ፣ መጨባበጥ መቀነስ፣ ቀላል ቀላል ነገሮች ናቸው አድርጋቸው የተባለው ነው።
ይሄ ሁሉ ግን ያልፋል ሲሉ እምነታቸውን አቶ ተስፋዬ ይገልጻሉ።
በእርግጥ ይሄ ተስፋ የሚያስቆርጥ አይደለም፣ እናሸንፈዋለን ነው። ስናሸንፈው ግን ስንጠነክር ነው። በመንግስትም ደረጃም ሆነ በጤና ባለሙያዎች የሚሰጡትን አቅጣጫዎች ተከትለን እስከሄድን ድረስ ችግሩ አይራባም፣ ባጭሩ የመቅረት ነገር አለ። ስለዚህ እኔ ይሄ ተስፋ ሊያስቆርጠን የሚገባ ነገር አይደለም።
ሳይንታይዘር ማስክ፣ ማጽጃ ነገሮች፣ እነዛ ድሎችን አለማግኘታችን ሞር ፍርሃታችንን እየጨመረው እየመጣ ስለሆነ እነዚህ ነገሮች ቶሎ ለማህበረሰቡ የሚደርሱበት እድል መንግስት ቢያመቻችልን በጣም መልካም ነገር ነው።
ሁሉም ባይባሉም የተወሰኑ ነጋዴዎችና አገልግሎት ሰጪዎች የቫይረሱ መከሰት ከተሰማበት ዕለት ጀምሮ ከእጥፍ በላይ ዋጋ በመጨመር ህዝቡ ላይ ሌላ ሸክም ፈጥረውበታል። በየደረጃው ያሉ የመንግስት አካላት እርምጃ በመውሰድ ገበያውን ለማረጋጋት ሲሞክሩ ደግሞ ጥቂት ነጋዴዎች የምርት አቅርቦት የለም በማለት እሳቱ ላይ ቤንዚን የመጨመር አይነት እርምጃ እየወሰዱ እንደሆነ የተወሰኑ ሸማቾች ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ሐዋሳ እንዘልቃለን። ኮሮና ቫይረስን ለመከላከል የተጣሉ እገዳዎችን ተፈጻሚ ያለማድረግና ከፍተኛ መዘናጋት በሐዋሳ ከተማ መኖሩን የከተማው ባለሥልጣናት እየተናገሩ ናቸው። ዮናታን ዘብዴዎስ ዝርዝሩን ይዟል።
የኮሮና ቫይረስ በዓለም ላይ ያደረሰ ያለው ቀውስ ከፍተኛ ከመሆኑን ባለፈ በኢትዮጵያም ቢከሰትም ቫይረሱን ቀድሞ ለመከላከል በአገር አቀፍና በክልል ደረጃ የተጣሉ እገዳዎች በሐዋሳ ከተማ የተፈጸሙ አለመሆናቸውና ሁኔታው ያሳሰባቸው የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ብሩሰ ብላሾ፣ የንግድና ገበያ ልማት መምሪያ ኃላፊ አቶ ሽታ የጨቦልና የትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ጎሳዬ ጎዳና መግለጫ አውጥተዋል። ኃላፊዎቹ በመግለጫቸው ህዝቡ ያልተገባ ሀሳቦችን በማራመድ ከገባበት ከፍተኛ ነው ካሉት መዘናጋት ውስጥ በፍጥነት በመውጣት ራሱን ሀገሩና የሚወደውን ቤተሰቡ እንዲሁም ዘመድ ወዳጆቹን መታደግ አለበት ብሏል። የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ብሩሶ ብላሾ የኮሮና ቫይረስ ለመከላከል የተጣሉ እገዳዎች ተፈጻሚ አለማድረግ ደርሶ ከፍተኛ ዋጋ ስለሚያስከፍል ከዓለም ሀገራት ትምህርት መውሰድ አለብን ብሏል።
ሁላችንም ትልቅ ትኩረት መስጠት ያለብን በታፈነ አካባቢ መቀመጥ እንደሌለብን። ማንኛውም ሰው ለራሱ ነው የሚኖረው። አሁን ሀገርን የማትረፍ ጉዳይ ያደጉ ሀገሮች እያየን ያለ ነው። በቀን በመቶ የሚቆጠሩ ህይወት እየጠፋ ነው ያለው። ለምሳሌ ብናነሳ በጣሊያን አሁን እያየን ያለ ነው በቀን ከ600 ከ700 በላይ ነፍስ እየጠፋ ነው ያለው። ስለዚህ መዘናጋቱ ሳይኖር መደናገጡ ሳይኖር እዚህ ላይ ትልቅ ትኩረት ሰጥተን መስራት አለብን።
ጭፈራ ቤቶችና የመዝናኛ ስፍራዎች ላልተወሰነ ጊዜ ተዘግተው እንደሰነበቱ በአገር አቀፍ ደረጃ ክልክላ ቢጣልም በሐዋሳ ከተማ ተግባራዊ ባለመሆኑ ከተማ አስተዳደሩ የሚያስገድድ ትዕዛዝ አውጥቷል ብሏል።
ከሐዋሳ ብቻም ሳይሆን ከአዲስ አበባ አሁን ተዝናንቶ ቅዳሜና እሁድ እዚህ ተዝናንቶ መሄድ የሚፈልግ ዜጋ በርካታ ነው ያለው። በተለይ ጭፈራ ቤቶች ላልተወሰነ ጊዜ በአገር ደረጃ አገልግሎት እንዳይሰጡ ተደርጓል። ዞሮ ዞሮ እዚህ አካባቢ ትልቅ ተጋላጭነት ነው ያለው። እንደምታውቁት ጭፈራ ቤት ሲገባ ብዙ ሰው ነው በጠባብ ክፍል ውስጥ ገብቶ የሚዝናናው የሚጨፍረው። ህብረተሰቡ ይህንን ተረድቶ መቆጠብ አለብን። ስንኖር ነው የምንዝናናው። በዚህ አጋጣሚ የውጭ ዜጋ መጥቶ ይዝናናል፣ የሀገር ውስጥ ዜጋ መጥቶ ይዝናናል። ስለዚህ በዚህ ይሄ በሽታ ከሀገር እስኪጠፋ ድረስ ይህንን ነገር መንግስት ከወሰነበት ጊዜ ድረስ ተባባሪ ሆነን መቆጠብ አለብን።
አሁንም በከተማው ቁጥራቸው የበዛ የተለያዩ እምነት ተከታዮች በአንድ ስፍራ አምልኮት የፈጸሙ ሲሆን ለህዝብ ደህንነት ሲባል የተላለፈውን መልእክት የእምነት ተቋማቱ እንደገና እንዲያጠኑትም ጥሪ አቅርበዋል።
ሁሉም ፈቃደኞች ናቸው። ባላቸው ሃይራርኪ መሰረት እስከታች ድረስ በደብዳቤ የሚያሳወቀዋል። ምእመናን በተለይ ቤት ውስጥ መጸለይ እንዳለባቸው በአንድ ላይ ከመሰብሰብ ይልቅ በተለይ በየቤታቸው ይህን ጸሎት የሚያደርጉበት ውሳኔ ያስተላለፉ ሃይማኖቶች አሉ። የሃይማኖት ተቋም አንዳንድ ከላይ የሚተላለፉ ውሳኔ ያላስተላለፉ ተቋማት አሉ፣ የሃይማኖት ተቋማት። እነዚህን ደግሞ ከላይ የሚመለከታቸው አካላት ይህ ውሳኔ የሀገር ውሳኔ እንደሆነ እስከታች ድረስ እንዲያወርዱ የጠየቁናሉ። እሱንም ደግሞ በክቡር ከንቲባ በኩል ቀርቦላቸው የሚያስተላልፉበትን ሁኔታ የተመቻቸበት ሁኔታ ነው ያለው። ዞሮ ዞሮ ቅድም አንተም ብቻም ሳይሆን እኛም አይተናል። ጠዋት ላይ ታች አሁን ጥምቀተ ባህር አካባቢ ማሲብ የሆነ ሰው ምእምናን ወጥቶ ነው ያለው። ይህንን አስመልክቶ ያው ትልቅ አሳይመንት ነው። ይህንን ወስደን በቀጣይ ህብረተሰቡ የሃይማኖት ተቋም ተባባሪ መሆን አለብን። አሁን ላይ በቀን 600-700 የሚቀስበውን በሽታ ትልቅ ትኩረት ሰጥተን ማንሰራ ከሆነ ነገ ሊቆጨን አይገባም።
ቀለማቸውና የስራ ቦታቸው መነሻ በማድረግ የሚፈጸም ማግለልና ያልተገባ ስም የመስጠት ድርጊት በከተማ መኖሩን ደርሰንበታል ያሉት አቶ ቡሪሶ በጥርጣሬ ብቻ በውጭ ዜጎችና በሐዋሳ ኢንዱስትሪ ፓርክ ሰራተኞች ላይ እየደረሰ ያለው ጥቃት ተገቢ አለመሆኑን ገልጠው ከግንዛቤ እጥረት የመጣ በመሆኑ ግንዛቤ የመፍጠር ስራ እየተሰራ ነው ብሏል።
ቁጥራቸው ብዙም ባይሆን ይህንን የአመለካከት ችግር መቅረፍ አለብን ብለን የወሰድ ነው። ለታች ወርደን እየተሰራ ነው ያለው። በዋናነት ኢንዱስትሪ ፓርክ ኮሮና ቫይረስ ኦልሞስት ከሁለት ወር በፊት ነው ቻይና ላይ መነሻ አድርጎ የተነሳው። ከዛን ጊዜ ጀምሮ እንደ ሐዋሳ ከተማ አስተዳደር ኢንዱስትሪ ፓርክ ኤሪያ ላይ ትልቅ ፎከስ አድርገን እየሰራ ነው ያለ ነው።
በከተማው የኮሮና ቫይረስ ያለበት ሰው በተለያዩ የጤና ተቋማት ተገኘ ተብሎ የሚናፈሰው ወሬ አሉባልታ መሆኑን የገለጠው የከተማው ጤና መምሪያ ኃላፊ ህዝቡ ባልተረጋገጠ መረጃ እንዳይረበሽ ብሏል።
ኢንዱስትሪ ፓርክ ብዙ የውጭ ዜጋ ስለሚመጣ ቻይናውያን ይመጣሉ፣ ሌላ የውጭ ዜጋ እዚህ ተይዟል የሚባሉ ውዥንብሮች አሉ። ለህዝቡ አሁንም ግልጽ ማድረግ የምንፈልገው አንድም ኬዝ ከተነሳ ለህዝቡ የሚደበቅ ነገር የለም።
በሌላ በኩል የኮቪድ-19 ወረርሽኝ በኢትዮጵያ መከሰቱን ተከትሎ በተለያዩ ቁሳቁሶች ላይ የተጋነነ የዋጋ ጭማሪ ባደረጉ 78 የንግድ ተቋማት ላይ እርምጃ መውሰዱና ክስ እንደተመሰረተባቸው የከተማው ንግድና ገበያ ልማት መምሪያ ኃላፊ አቶ ሽታይ ገልጧል። ጊዜው ይበልጥ የምንተዛዝንበት እንጂ የምንጨካክንበት አይደለም ብሏል አቶ ሽታይ።
አራቱ ፋርማሲዎች ናቸው። አንደኛው ላይ ክስ ተመሰረተ ፋርማሲ ላይ ወፍጮቹ ላይ የተወሰኑት ላይ እርምጃ ልንወስድ ነው፣ የክስ እርምጃ። በዚሁ ምክንያት የዋጋ ጭማሪ ማድረግ ከስብና አንጻር ተገቢ አይደለም።
በህዝብ መጓጓዣና መናኸሪያ አካባቢም ሰው ከንክኪ እንዲቆጠብና ታክሲዎችም ትርፍ እንዳይጭኑ እያደረገ መሆኑን የተናገሩት ደግሞ የከተማው ትራንስፖርትና የመንገድ ልማጠቡና እጃቸውን አዘውትረው በሳሙና እንዲታጠቡ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ድሬዳዋ እንዝለቅ። እዚያ ደግሞ የኮሮና ቫይረስን መዛመት ተከትሎ እየታየ ያለ ተገቢ ያልሆነ ያለውን የአቅርቦቶችና የሸቀጦች ዋጋ ማሻቀብ እየተቆጣጠረና እርምጃ እየወሰደ መሆኑን የድሬዳዋ አስተዳደር አስታውቋል። የማስኮች እጥረትን ለመቀነስ ከተማይቱ ውስጥ የሚገኙ አልባሳት አምራች ፋብሪካዎች እንዲያዘጋጁ እየተደረገ መሆኑንም አስተዳደሩ ገልጿል። አዲስ ቸኮል የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዲ ሙክታርን አነጋግሮ ተከታዩን ዘግቧል።
በድሬዳዋ አስተዳደር ከንቲባ የሚመራው ኮሮና ቫይረስንና ተያያዥ ጉዳዮችን የሚከታተለው ግብረ ኃይል ባስተላለፈው ውሳኔ መሰረት በተወሰደው እርምጃ 47 መደብሮች መታሸጋቸውንና መጋዘኖቻቸው ውስጥ ያሉ ምርቶችም በተመጣጣኝ ዋጋ ለህብረተሰቡ እንዲሸጡ መደረጉን አቶ አብዲ ተናግረዋል።
ልክ ይሄ ነገር ሲከሰት በሁለተኛ ቀን ካፌዳ ገብተን ነበር። ለምሳሌ ነታውን ብንነሳ አንድ ቁልቢ 1 ኪሎ ቁልቢ ነጭንኩርት ከ80 ብር ወደ 250 ብር የጋበተለት ነበር። ያንን ችግሩ ከየት ነው ማለት እኛም እስከ አስመጪ ድረስ ከሌላ ክልል ኦሮሚያና አማራ ክልል የሚያመጡ ሰዎች እስከ ማናገር ድረስ ሄደን ነበር። እርምጃ እስከ መውሰድ ድረስ ነበር ያለ ነው። ያንን ከመራኳያ ምናልባት እዚያ የሚሸጡ አካባቢዎች ስናናግራቸው 250 ብር ነበር ሲሉ ነበሩት እና እሱን የማስቆም ነገር ነው መጀመሪያ ጀመር ነው። ቀጥሎ ከማን እንደገዙም ጀኑን ተከትለን የሚያመጡ አካላቶች ላይ እርምጃ የመውሰድ ስራዎች ነው ይሄንበት። ያንን ደግሞ የሚያመጡ አካላቶች በነባሩ ዋጋ ሲሸጡ እንደነበሩ ምናልባት የሰጡን ኢንፎርሜሽን፣ ያንን ሆኖ ግን ታች ያሉ ካፖችም እንዳሉ ነው ምናልባት ያዘብ ነው። እሱ እርምጃ መውሰድ ስራዎች ሄደንበታል። ከዚህ ከእርምጃ ጋር ተያይዞ ምናልባት ሁለተኛ ቀንም ሩዝ ስራ ገብተን እዚያ ሩዝ ስራ ከሚሸጡ አንድ ኬስ ሩዙ ላይ 120 ብር ጭማሪ የታየበት ነበርና ያን የማስተካከል ስራ ከ520 እስከ 670 አካባቢ የገባበት ነበር። 640 አካባቢ የገባበት ነበር። ስለዚህ ምን ስናይ በጣም መተጋነን ዋጋ እንደሆነ ያየ ነው። ይህን የማስተካከል ስራ ነው የገባንበት። ምናልባት እነሱም አስመጪዎች እና እጥረት እንዳለ ነው የነገሩ። ያንን ወደ መጋዘን ፍተሻ ነው የገባ ነው። መጋዘኖቹ ላይ የታዩ ክምችቶችም ያየንበትና እነሱም የማሸግ እርምጃ መውሰድ ነገሮች ያደንበታል። አሽገኝ ማስቀመጥ ብቻ ሳይሆን እርምጃ ተወስዶበት ያ መጋዘን ውስጥ ያለው ተጠምዶ ዲስትሪቢዩት ሆኖ ማህበረሰቡ እንዲገዛ የመድረግ ስራዎች የተከናወነበት ነበር። ከዚህ ጋር ተያይዞ ምናልባት እስከ አሁን ድረስ ባለ ኢንፎርሜሽን ደረጃ እስከ 47 ሸቀጣሸቀጥ ነጋዴዎች መጋዘንም ሆነ እንደዚያው ዳቦ ቤቶች ላይ እርምጃ በተወሰደበት ድጋሚ አሳራዊ እርምጃ የተወሰደባቸው አካላቶች አሉ።
በተወሰደው እርምጃ ገበያው ላይ የተወሰነ መረጋጋት መታየቱን አቶ አብዲ ገልጸዋል። ለምሳሌ ሲጠቅሱም በኪሎ እስከ 250 ብር ይሸጥ የነበረው ነጭ ሽንኩርት ከ100 እስከ 120 ብር እየተሸጠ መሆኑን ተናግረዋል። በሌላ በኩል የአፍ መሸፈኛ ማስክና የእጅ ማጽጃ ፈሳሽ ወይም ሳኒታይዘር እንዲሁም የእጅ ጓንትን በተጋነነ ዋጋ ሲሸጥ ነበር የተባለ አንድ መድኃኒት ቤት መታሸጉ የተገለጸ ሲሆን በአቅርቦት ረገድ ያለውን እጥረት ለመቀነስም አካባቢያዊ መፍትሄዎች እየታሰቡ መሆናቸውን አቶ አብዲ ገልጸዋል።
ማስክና ገበያ ላይ ከታጡ ነገሮች ጋር ተያይዞ ምናልባት እንደ ቢሮ ሳኒታይዘርም አልኮል ምናልባት እየተመረተ እንደመሆኑ ነው። ምናልባት ያለን ኢንፎርሜሽን በአጭር ጊዜ ውስጥ ለማሰብ ይቀርባል የሚል እንትን አለን። እሱ ሳይሆን አሁን ስፔሻሊ ማስክ ላይ መፍትሄ ከመምጣት አኳያ እንደ ቢሮ እየሰራ ያሉ ነገሮች አሉ። ጨርቃጨርቅ ኢንዱስትሪ ላይ ያሉ የእኛ ኢንተርፕራይነሮች ቅዳሜ ዕለት ሰብስበን ከእስከ 30 የሚሆኑ አካላቶች እዚሁ ዲቤት ማሽን አለን እዚያ ውስጥ ማስክ እንዲሰራ ማስክ እዚሁ ሰርተን እዚሁ ለማሰብ እንዲቀርብ ከመረቅ ጓያ እስከ 6000 መሆን ማስክ በሶስት ቀን ውስጥ እንዲያቀርቡ የመረቅ ስራዎች አሁን እንደ ቢሮ ጀምረናል። ምናልባት ይሄ ነገር እንደ ሌላ ብቻ ሳይሆን እንደ ምስራቅ አለቻም እዚህ አካባቢ ለቆረባችን መሆንበት ነው።
በሌላ በኩል በከተማ የንግድ ተቋማት፣ ባንኮች፣ የመንግስት መስሪያ ቤቶችና በበጎ ፈቃደኞች የእጅ መታጠቢያ ውሃና ሳሙና በየቦታው እየቀረበ መሆኑን ያደነቁት አቶ አብዲ፣ ሆኖም ቧንቧ የሚከፈተውና የሚዘጋው በእጅ በመሆኑና ይህም በየቀኑ በበርካቶች እጅ የሚነካ ስለሆነ ይህም በራሱ የችግር መንስኤ ሊሆን ስለሚችል ክፍተቱን የሚዘጋ ፈጠራ ያለውን ወጣት ወደ ስራ ለማስገባት ዝግጅት ላይ ነን ብለዋል።
እጅ የምታጠብበት ቧንቧ በእጅ ነው እንደምታደርገው ወይ ፕሬስ የምታደርግ ነው እንደምታደርገው በእጅ ከመንካት ይልቅ በእግር ፕሬስ እያደረገ እንድታጠብ ከመረቅ ኳያ አሁን አንድ የኛ ኢንተርፕረነር ጀምሯል እሱን ስራ። ያንን ስራ ምናልባት አንድ እንደ ሳምፕል ዛሬ እንዲያመጣ ነው ምናልባት እኔም ኮሚኒኬት ያደርኩ ያሉኝ እንደ ቢሮ እሱንም እየደጎምን የሚያስፈልገው ነገር ሁላ እያሟላንለት ይህንን ቴክኖሎጂ የማስፋት ስራ ያለው እየመጣ ያለው ነገር በጣም ከባድ ነው። ይሄን ነገር ከመከላከል እኮ እያንዳንዱ ማህበረሰብ አስተዋጽኦ ማበርከት አለበት በሚል መነሻነት ነው እኛም እየሰራ ያለው እና ሁሉም ወደዚህ እያመጣን መፍትሄ እንዲያመጣ የማድረግ ስራዎች ብዙ ስራዎች እየተሰሩ ነው። ምናልባት ይሄ ነገር ለተቋማቶቹም ለሆቴል ቤቶቹም እንዲካፈል የማድረግ ስራ በቀጣይነት ይሰራል።
የድሬዳዋ አስተዳደር ለይቶ ማቆያና ማከሚያ ቦታዎች ማዘጋጀቱንና በአይሮፕላንና በባቡር ወደ ከተማ ለሚገቡ የጤና ምርመራ እያደረገ መሆኑን ባለፈው ሳምንት መግለጹ መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ቸኮል። ወደ ተከታዩ ቅንብር እናልፋለን። በኮሮና ቫይረስ ላይ ጥያቄና መልስ። ስለ ኮቪድ-19 የምናውቅና የማናውቃቸው ነገር ግን ማወቅ ያሉብን ጉዳዮች። አሉላ ከበደ።
ኮሮና ቫይረስ በሚል የወል መጠሪያ የሚታወቁትና ባለፉት ሁለት አስርታት ውስጥ በወረርሽኝ መልክ የተከሰቱትን ቀደም ብለን ያነሳናቸውን ሳርስና መርስ የተባሉትን ጨምሮ ስለነኚህ የቫይረስ አይነቶች አሁንም በግልጽ የማይታወቁ በርካታ ጉዳዮች አሉ። ለዚህም አንዱ ምክንያት ይላሉ ላለፉት 40 አመታት እነኚህን የቫይረስ ዝርያዎች ያጠኑት የፔንሲልቬኒያ ዩኒቨርሲቲዋ ሱዛን ዌስ። ለዚህም አንዱ ምክንያት እንደ አውሮፓውያን የዘመን አቆጣጠር በ2003 ዓመተ ምህረት ሳርስ በወረርሽኝ መልክ በተከሰተበት ወቅት አነሳስቶት ከነበረውና ወዲያው ከደበዘዘው መጠነኛ ፍላጎት ውጪ ለሰው ልጅ ደህንነት እምብዛም አሳሳቢ ወይም አስፈላጊ አይደለም በሚል ጥልቅ ጥናት እንዳይደረግበት የበርካታ ሳይንቲስቶችን ትኩረት ሳይስብ መቅረቱ ነው። አዲሱ ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ እንዲህ እንደ ጉድ ካመሰን በኋላ ግን ወይስ ይቀጥላሉ? አዲሱ ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ እንዲህ ካመሰን በኋላ የቀደመውን የመሰለ ስህተት የሳይንሱ ማህበረሰብ አይደግምም ነው ያሉት። በርግጥ አንዳች ታይቶ የማያውቅ ማዕበል ድንገት ያንቀሳቀሰም ይመስላል። እንዲህ መለስ ቀለስ ይያሉ በተለያየ ጊዜያት የሰው ልጅን ሲተናከሉ ከቆዩት ሌሎች በዚህ ምድብ ከሚቀመጡ 6 የተለያየ የኮሮና ቫይረስ ዝርያዎች ለምን ይህ አዲስና 7ኛው አይነት የቫይረስ ዝርያ በተለይ ዓለም አቀፍ ወረርሽኝ ለመሆን በቃ? ለምንስ ስለርሱ የምናውቀው ሁሉ ይህን ሐል አስፈላጊ ሊሆን ለሰው ልጅ ደህንነት ወሳኝ ሊሆንስ ቻለ? ይህን የኮቪድ-19ን በቀላሉ የመዛመት ችሎታ በከፊል ከቫይረሱ የውጪ አካላት ላይ የሚገኙት ጡት መሰል ቅርጾቹ አመቺ ሳይደርጉለት እንዳልቀሩ የሚያስረዱት ደግሞ የኮሎምቢያ ዩኒቨርሲቲዋ ተመራማሪ ዶክተር አንጌላ ራሙሰን ናቸው። እንደ ኳስ ክብ የሆነ ቅርጹን እንደ ጭራ ጅብ ብለው የሸፈኑት የውጪ ልባሱ ላይ የሚገኙት ጡት መሰል ቅርጾች እንደ ሳምባ፣ ደም ቅዳና የደም ቧንቧዎች፣ ልብና ኩላሊት በመሳሰሉት የሰውነት አካላት ውጫዊ ክፍል ላይ ከሚገኙትና በእንግሊዘኛው ምህጻረ ቃል ACE2 በመባል ከሚታወቁት ኢንዛይሞች ወይም የፕሮቲን ቅመሞች ላይ መጣበቅ ስለሚያስችሉት በቀላሉ ከሰው ወደ ሰው የመተላለፍ ችሎታ ሰጥተውታል ብለው ያምናሉ። ሁለተኛው ደግሞ የኮሮና ቫይረስ እንደ ጭራ እርስ በርስ ተያይዘው የተቀመጡት የውጭ ልባሱን ያያያዙት ሁለት ክፋይ አካላቱ ተገጣጥመው የተሰሩ በመሆናቸውና ከሰውነት አካል ጋር ንክኪ በሚያደርጉበትም ወቅት የሰው ልጅ ሴሎች የሚያመነጩት ፉሪን የተባለ ኢንዛይም ወይም የሰውነት ቅመም እነኛን ሁለት ክፋይ አካላት ያያያዘውን ድልድይ መሰል ገመድ የተጣበቁትን ሁለት ክፋይ የቫይረሱን ክፍሎች በቀላሉ ወደ ሰውነት እንዲዘልቁ ያግዛቸዋል ነው የሚሉት። ታዲያ ይህን መሰሉ ለየት ያለ አደገኛነት የተላበሰ ተፈጥሮ የተቀሩት የኮሮና ቫይረስ ዝርያዎች ከዚህ ቀደም የተወሰኑ አገሮችን ባዳረሱ ወረርሽኞች መልክ የተከሰቱትን ጨምሮ አንዳቸውም የላቸውም ሲሉ ያስረዳሉ ተመራማሪዋ። ለዚህም ሁነኛው ማሳያ የመተንፈሻ አካላትን የሚያጠቁ ቫይረሶች የላይኛውን ወይም የታችኛውን የሰው ልጅ የመተንፈሻ አካል ለይተው ሲያጠቁ አፍንጫን፣ አፍን፣ ጉሮሮንና የድምጽ ሳጥን በመባል የሚታወቀውን ከጉሮሮ ወረድ ብሎ የሚገኘውን የሰውነት ክፍል የሚያጠቃልለውን የላይኛውን የመተንፈሻ አካል ለይተው የሚያጠቁ በቀላሉ የመዛመት ጠባይ ቢኖራቸውም በአመዛኙ ግን ስር የማይሰዱና ፈጥነውም የሚሻሉ በሽታዎችን ነው የሚቀሰቅሱት። በአንጻሩ ዋናው የአየር ቧንቧ ትራኪያ ከዋናው አየር ቧንቧ ተነስተው ወደ ሳምባ የሚወስዱት ሁለት ቅርንጫፍ የአየር ቧንቧዎች ብሮንካይና ሳምባ ራሱን የሚያካትተውን የታችኛውን የምትንፈሻ አካል የሚያጠቁ የቫይረስ ዝርያዎች ግን ብዙም የማይዛመቱ ነገር ግን ስር የሚሰዱ የበሽታ አይነቶችን ነው የሚቀሰቅሱት። ታዲያ ባለመንታ ጠባዩና መንታ ክፋዮቹን ይዘው የሚዘምተው ኮቪድ-19 ሁለቱንም ጠባዮች በቀላሉ መዛመቱንና ስር የሰደደ በሽታ ከሳችነቱን አጣምሮ አደገኛና ዓለም አቀፍ ወረርሽኝ ማምጣት የሰመረለት ይመስላል ያሉት ተመራማሪዎች ባጭር ጊዜ ውስጥ የከፋ ጉዳት ያደርስ በሰው ልጅ ጠቅላላ ኑሮ ላይም በቅርብ አመታት ውስጥ ታይቶ የማያውቅ አይነት መናወጥ ይፍጠር እንጂ ገና የሶስት ወራት እድሜ ያስቆጠረ አዲስና እንግዳ የቫይረስ ዝርያ ነውና ገና ብዙ የምንረዳው ረቂቅና ጥገኛ ተህዋስ መሆኑን ያስታውሱናል። ለመሆኑ ከዚህ እንግዳ ወረርሽኝ በዚህ አጭር ጊዜ ውስጥ የሰው ልጅ ምናልባትም ጊዜ አግኝቶላቸው የማያውቃቸውን ጨምሮ ከበሽታው ከስጋቱና ከፈተናው ለመውጣት ከሚያደርገው ትንቅንቅ ባሻገር ስለገዛ ራሱ ስለህይወት ትርጉምና ከዚያም አልፎ ስላለው ምን አይነት ቁም ነገሮችን መቅሰም ችሎ ይሆን? ወረርሽኙ የከሰተው ፈተና ብቻ ሳይሆን ሌላም ሁነኛ አጋጣሚ ይኖር ይሆን? በቀጣዩ ዝግጅታችን እንመለከተዋለን።
አመሰግናለሁ አሉላ። ወደ ተከታዩ ዘገባ እንለፍ። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR የኢትዮጵያ መንግስት የኮሮና ቫይረስ ስርጭትን ለመመከት በሚወስደው ርምጃ የስደተኞች መብቶች ለአደጋ እንዳይጋለጡ አሳስቧል። የኢትዮጵያ የስደተኞችና ከስደት ተመላሾች ኤጀንሲ ስራውን በጥንቃቄ እያከናወነ እንደሚገኝ አስታውቋል። መለስካቸው አማሃ ዘገባለሁ።
የኢትዮጵያ መንግስት ከጥቂት ቀናት በፊት በድንበሮች አካባቢ የሰዎችን ዝውውር የሚከለክል ትዕዛዝ ማውጣቱን ተከትሎ የወጣው ትዕዛዝ የስደተኞችን መብት እንዳይጣበብ ያላቸውን ስጋት በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በትናንትናው ዕለት ይፋ አደረጉ። ከፍተኛ ኮሚሽነር ፊሊፖ ግራንዴ እንደገለጹት በአሁኑ ዓለም አቀፋዊ አስቸጋሪና የቀውስ ወቅት ሀገሮች ዜጎቻቸውን ከኮሮና ቫይረስ ጥቃት ለመታደግ ድንበሮቻቸውን እየዘጉ ናቸው። የኢትዮጵያ መንግስትም ከጥቂት ቀናት በፊት በሁሉም ድንበሮቹ ላይ ወደ ሀገር ውስጥ ከሚገቡ የንግድ ዕቃዎች በስተቀር የማናቸውንም ሰው እንቅስቃሴ እንዲያስቆም ለሀገሪቱ መከላከያ ኃይል ትዕዛዝ ሰጥተዋል ብለዋል። ኮሚሽነሩ አክለውም መንግስት ይህን አስፈላጊ እርምጃ ሲወስድ የስደተኞች መብትና ሊያገኙት የሚገባውን ክብካቤ አደጋ እንዳያገኘውም ተማጽነዋል። በኢትዮጵያ የድርጅቱ ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ተጨማሪ ማብራሪያ ሰጥተዋል።
ለስደት የሚዳረጉ ነገሮች አልቆሙም፣ ጦርነቱም አልቆምም፣ ሰብአዊነት ገበባ አልቆመም። ስለዚህ ሰዎች መሰደዳቸውን እስካቆሙ ድረስ ድንበር ላይ ደርሰው እንደገና ወደ ፈሩት ነገር ወዳልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና አሳሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም ዩኤንኤችሲአር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ ስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው ነገር ግን መግባታቸውን እንዲቀጥሉ ለማሳሰብ ነው እንጂ እየገቡ አይደለም የለም።
በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንስና ሞደርናይዜሽን ዳይሬክተር አቶ በአካል ንጉሴ የኮሚሽነሩን መግለጫ እንደተመለከቱት ለቪኦኤ ገልጸዋል። የመግለጫው ይዘት በአጠቃላይ በተወሰደው እርምጃ አሉታዊ ድምጸት የሌለው መሆኑን አስታውሰው ግን በቅርብ እየተከታተለ መሆኑን እንደሚያብራራም ተናግረዋል። ይሄ የኮሚሽኑ ተግባሩ እንደሆነም አስረድተዋል። የስደተኛና ከስደት ተመላሾች ጉዳይ ኤጀንሲም ተግባሩን በጥንቃቄ እያከናወነ እንደሆነ ገልጸዋል።
የኤጀንሲያችን ዋና ትኩረት የሆነው አንደኛ እንግዲህ 1 ሚሊዮን ስደተኛ በሀገራችን ውስጥ አለ። ወደዚህ ስደተኛና ወደ ተቀባይ ማህበረሰቡ ቫይረሱ እንዳይገባ ከገባም እንዳይስፋፋ ጥንቃቄ ማድረግ ነው። አሁን ቅድሚያ የሚሰጠው ስራ ይሄ ነው። በዚህ ላይ ትኩረት አድርገን እየሰራን የስደተኞች አገልግሎት እውቅና አሰጣጥ፣ እንዲህ አይነት ጉዳዮችን በተመለከተ በሂደት በተለያየ ጊዜ እንግዲህ የመንግስትን አቅጣጫ የዓለም አቀፉን አጠቃላይ ሁኔታ ከዚህ ከቫይረሱ ስርጭት ጋር በተያያዘ በሂደት የሚወሰኑ ውሳኔዎች የሚፈጸሙ አንዳንድ መመሪያዎችን ሊኖሩ ይችላሉ። ነገር ግን አሁን ባለው ሁኔታ ኢትዮጵያ ውስጥ ገብተው የተገኙ ስደተኞች 14 ቀን በለይቶ ማቆያ ወይም ኳራንታይን ቆይተው የስደተኛ እውቅና ይሰጣቸዋል። ይሄ አሁንም እየተከናወነ ያለ ነው። ወደፊት ከቫይረሱ ስርጭት ጋር ተያይዞ ምን ያጋጥመናል፣ ምን አይነት እርምጃዎች ይወሰዳሉ፣ የሚሆነውን ሁኔታ እያየን ብንነጋገር የተሻለ ይሆናል ያስባለሁ።
በኢትዮጵያ ከሚገኙ ስደተኞች ጋር አያይዤም ለአቶ በአካል በትግራይ ክልል ህጻጽ በተባለ መጠለያ ስለሚገኙ ኤርትራውያን ስደተኞች አንስቼላቸዋለሁ። በህጻጽ ስደተኞች መጠለያ ያሉ 18,000 የሚሆኑ ስደተኞች ወደ ሌላ ስፍራ የመዛወር ፍርሃት አድሮባቸዋል ስለሚባለው ዳይሬክተሩ ምላሽ ሰጥተዋል።
የኤርትራ ስደተኞቹን በተመለከተ ከስደተኞቹ ባህሪና ፍላጎት አንጻር በጣም ከፍተኛ የሆነ ቁጥር ያለው ስደተኛ የኦሲፒ ይሄ አውት ኦፍ ካምፕ ፖሊሲ የምንለው ከካምፕ ውጭ በከተሞች አካባቢ የመኖር ፍላጎታቸው ከፍተኛ ነው። ይሄ በሚሆንበት ጊዜ ብዙ ስደተኛ ከካምፕ ወጥቶ በከተማ አካባቢ በሚኖርበት ጊዜ በየትኛውም ሁኔታ ካምፖች የስደተኛው ቁጥር በዚህ አይነት ሁኔታ እየቀነሰ ሲሄድ የማሸጋሸግ፣ የማጠፍ እንዲህ አይነት ነገር ሊያጋጥም ይችላል። ስለ ወደፊቱ ነው መናገር። እስካሁን በነበረው ትረንድ የኦሲፒ ተጠቃሚ ናቸው። ከተማ ገብቶ የመኖር እንዲህ አይነት ፈቃድ ይሰጣቸዋል። ለአገልግሎት ማሻሻል ተብሎ ከቦታ ቦታ የሚደረግ ሽፍት ሊኖር ይችላል። ከዛ ባለፈ ግን ስደተኞችን አስገድዶ የመመለስ ኢንቴንሽን ሀገሪቱም የላትም። ኤጀንሲያችንም እንደ ኤጀንሲ እንዲህ አይነት ነገሮችን አያከናውንም።
አቶ ባካል ንጉሴ በአሁኑ ወቅት በህጻጽ የስደተኞች መጠለያ ወይንም ሰፈር 18,000 ስደተኞች ይኖራሉ የሚለውን አይቀበሉትም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ፣ እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን፣ አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልን።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ